የዘመን አቆጣጠር መጻሕፍት ትርጉም ስልት ከሊቀ ስልጣናት ሀብተ ማርያም ወርቅነህ ስለ መጻሕፍቱ ከተናገሩ በኋላ የትርጉም ስልት በሚል ርዕስ የጻፉት ነው። እነዚህንም መጻሕፍት እንደ ሌሎች መጻሕፍት ሁሉ ማለት እነዚህን የተባሉት አቡሻህር፣ መርሃውርና ባህረ ሐሳብ ናቸው። ሌሎችንም ቀደም ብሎ የጠቀሷቸው የተለያዩ መጽሐፍት እንዳሉ እነ ሰይድ ወልደ መጥሪቅ፣ እነ መሃሎ በብነጋዊ፣ እነ ሰይዳውያን አይሁድ፣ እነ ዲሜጥሮስ፣ ዮሐንስ አፈወርቅ፣ ቄርሎስ፣ ኤጲፋኔዎስ፣ ዮሐንስ ዘደማስቆ፣ ማርቆስ ወልደ ቀንበር፣ ጊዮርጊስ ወልደ አሚድ፣ አቡ ሻህር ወልደ አቢል፣ ረብ፣ እነዚህ መጽሐፍት ማለት እነዚህ ናቸው። እነዚህንም መጽሐፍት እንደ ሌሎች መጽሐፍት ሁሉ የጉባኤ መጽሐፍት አድርገው ሊቃውንት የተረጉሟቸው ያስተምሯቸው ነበር ይላሉ ሊቀ ስልጣናት ሀብተ ማርያም ወርቅነህ በመጽሐፋቸው ታዊ ትምህርት በሚል መጽሐፋቸው ላይ። ቁጥራቸውን ግን አንዳንድ ሊቃውንት ራሳቸውን አስችለው አንደኛ የቁጥር ትምህርት ብለው ሲሰይሙ፣ አንዳንድ ሊቃውንት ደግሞ ከሊቃውንት መጽሐፍት ጋር አግብተው ይቆጥሩታል። የሆነ ሆኖ ትምህርቱ ጠቃሚ መሆኑ ታውቆ ራሱን የቻለ ጉባኤ ተሰጥቶት ሲፈተት ሲተረጎም እንደኖረ የታወቀ ነው። ወደ አሁኑ ጊዜ ግን መጽሐፍቱ መተርጎማቸው ቀርቶ ወይም ራሱን የቻለ ጉባኤ መሆኑ ቀርቶ እገሌ አቡሻህር አዋቂ ነው ወይም ቁጥር መጽሐፍት ያውቃል ብቻ ይባል ነበር። በአሁኑ ዘመን ግን እንዲያውም ፈጽሞ ጠፍቷል። የሆነ ሆኖ ስለዚህ ትምህርት በረጅሙ በአጭሩ ብዙ መጽሐፍ ተጽፏል፣ ሀተታም ተሰጥቷል። ይህም ሁሉ ታትሞ ይገኛል። ስለዚህ ማንኛውም ካህን በቀላሉ ሊያውቀውና አንዱን ከአንዱ አጋጭቶና አፋጭቶ ዘመናትን፣ አጽዋማትን፣ በዓላትን፣ ስፍረ ሰዓትን ሊያገኝ ችሏል። ስለዚህም በየዓመቱ በዘመነ መለወጫ ጊዜ በየቤተክርስቲያኑ ይነገራል፣ ይታወጃል። ህዝቡም ይህንን ለመስማት ወደ ቤተክርስቲያን በብዛት ይጎርፋል። ዛሬ ግን በየከተማው ስለ ዓመቱ የባህረ ሐሳብ መንገድ እየታተመ ስለሚወጣ ብዙ መጓጓቱና ለመስማት ወደ ቤተክርስቲያን መጉረፉን ቀንሶታል።